የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንዴት አመሻችሁ አድማጮቻችን። ባጋባደነው ሳምንት በጋቢና ቪኦኤ መስተናደው ከተደመጡ ጥንቅሮች መካከል የተወሰኑትን የምናስደምጥበት ጊዜ ነው።
ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። በተገባደደው ሳምንት የአዲስ አበባ ባላደራ ምክር ቤት ባልደራስ በሚል የሚጠራው ተቋም መንግስትን ከሶ ነበር።
አዎ ሀብታሙ፣ ባልደራስ እንግዲህ ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራውትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። በተጨማሪም ኢትዮጵያውያንና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ተባበሩኝም ብሏል።
ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው ጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ ተናግሯል።
አዎ ቀጣዩ ዘገባ የባልደራስን ክስ ቀጥሎ ደግሞ የሚሰማው በክሱ ላይ ከሚመለከተው አካል የተሰጠ መልስን ይዟል።
ከትናንት በስቲያ ጀምሮ በማህበራዊ መገናኛዎች ሲዘዋወር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል።
ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ 15 በኋላ ኢትዮጵያ ውስጥ ለተፈጠሩት የህሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልእክት ነበር።
ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል።
ቦታው ላይ በተገኘበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ አሳዝኖናል።
በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉት ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይ የለም የሚል ሙግት ነበረ።
እሺ፣ ይህንም የያዙትን ስውር መሳሪያዎች አስመልክቶ በስውር ነው የያዙት፣ ለፊት አይደለም፣ ያ ግልጽ ይመስለናል። ፊት ለፊት ይዘው አላወጡትም፣ ግን በሂደት በተለይ ከአካባቢው ጋዜጠኞች ከለቀቁ በኋላ በተለይ ይህን ምንነቱን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት።
ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጸዋል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል።
ምንነቱን መግለጽ ስላልፈለግ ነው፣ ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ በነገራችን ላይ ምንነትን ለመግለጽ ያልፈለግነው ነገሮች እንዲባባሱ ስለማንፈልግ ነው። በዋናነት እኛ መስፈርት ያደረግነው ይህንን ነው። አንድ ደህንነታችን ነው፣ ግን ከዛም በላይ ደግሞ አጠቃላይ ሂደቱ አጠቃላይ ፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠው እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው።
እስክንድር፣ ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሷል።
የአዲስ አበባ ከንቲባና የአዲስ አበባ መስተዳደር እንደሚመለከተው የአምስት ዓመቱ በምርጫ የነበረውን አምስት አመት ሲያጠናቅቅ አዲስ አበባ መስተዳደር ለአንድ አመት ተራዝሞበት ነበር። ይህ የአንድ አመት ጊዜ ሰኔ 30 ተጠናቋል። ከዛ በኋላ ያለ ህግ ነው ያለው ከተማውን እየመራ ያለ መስተዳደር ምንም አይነት የህግ መሰረት የለው። ከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሃኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል ሀሳብ ያለን
የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን፣ ባልደራስ ባቀረባቸው ክሶችና በተያያዥ ጉዳዮች ላይ መልስ እናገኝ ዘንድ የአዲስ አበባው ዘጋቢያችን መለስካቸው አመሃ ወደ አዲስ አበባ ከተማ ከንቲባ ጽህፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል።
በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውቅ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽህፈት ቤት ቃል አቀባይ ወይዘሪት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩ እንደሚሉት እሳቸውም ለማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማህበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማህበራዊ መገናኛ ብዙሃን የቀረበው ወጣት በእጅጉ የተሰባ እንደሆነ ያስረዳሉ።
የዚህን ልጅ ድርጊቱንም ፎቶውንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል።
ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሃኑ ይህን እንዴት እንደተጠቀመበትም አስረድተዋል።
ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀምርንበት ወቅት ነበር። ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኘ።
አቶ እስክንድር ነጋ በእለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ይሰሩ እንደነበረም አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምጽ ራዲዮ የሚተላለፈውና የሳምንቱ አፕዴት መሰናዶዎችን የምናስታውስበት ሰዓት ላይ ያለ ነው። ሀብታሙ እንግዲህ በተለያዩ ቦታዎች ሚንጊና የሴት ልጅ ግርፋትን ስለመሳሰሉ ጎጂ ልማዶች የሰማህ ይመስለኛል።
እውነት ነው ኤደን። በተለይ በደቡብ ኢትዮጵያ የኦሞ ሸለቆን መናገሻቸው ባደረጉ ህዝቦች ዘንድ የቆየ ባህል እንደሆነ ይታወቃል። ከቡስካ በስተጀርባ የተሰኘውን መጽሐፍ ያነበቡ እንደውም የእነዚህን ባህሎች አድማስ ለመረዳት የሚቀላቸው ይመስለኛል።
ለመሆኑ እነዚህ ጎጂ ባህሎች በዚህ ዘመን ተወግደዋል ወይስ ባሉበት ቀጥለዋል ብሎ መጠየቅ አይቀሪ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣይ ዘገባ ተዛማጅ ሐሳቦችን ያነሳል።
በደቡብ ክልል በደቡብ ኦሞ ዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞ ዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለሀገሪቱም ሆነ ለራሳቸው ከሚሰጣቸው አበረክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን ያኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይና ና ትርክት የሚያንጸባርቁበት መሳሮቻቸው ናቸው እነዚህ ባህላዊ ድርጊቶች። በዚህ ዞን ውስጥ የሚገኙ ባህላዊ ትርፋቶች በዚህ ዘና ውስጥ ጎጅናቸው ተብሎ በባለሙያዎች የሚነሳው የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጅናቸው ተብሎ የተለዩ ድርቃን ከመኖር አንስቶ ሴቶች በዋክት አጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች በቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰባዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዳይሬክተር አቶ ገብረ ዳኘ ይህን ያጠናክራሉ።
አመር ላይ አንድ ልጅ ተወልዶ አካለ ጎደሎ ሆኖ ይፈጠር ሚንጊ የምስያሜ አለ። ያ ሚንጊ ማለት በቃ ኢምፒውርድ ጥሩ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ሰው የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገው ማጥሪያ እንትን ፒሪፋይ የሚያደርጉበት እና በዛ ፒሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎችም ስርዓቶች እንደዚህ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ ነገሮች ሙሉ በሙሉ ቀርቷል ማለት አይደል።
አቶ ዳኘ እንዳሉት በዞኑ ጎጂ ልማዳዊ ድርጊቶች ተብለው በመንግስትና በህዝብ በተለዩ በርካታ ልማዳዊ ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት።
ማህመር ላይ ክፍት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ። እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እሱ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ
የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልተናና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት ተቀስሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግሯል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዳቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት።
ባለበት መከፈል አለበት። ብዙውን ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው፣ በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መከፈል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም፣ ትምህርት ቤት ብን መግባት የለባቸውም፣ በሐመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበትም የሚል እሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሐመርም ወጣሰነችም ኛንጋቶምም እንደ ሰው መሰልጠን አለበት ብዬ ያረግናለሁ።
የባህሉ ባለቤት ፍላጎት ምንድን ነው?
የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሐመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው። እኛ አሁን በዚች ቀዳዳ ነው የምንገባው።
ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በዚህ ሰሞን የሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌስቲቫል ለመዘገብ ወደ አትላንታ አቅንተን ነበር።
በዚያ ደግሞ በሰልና ቅርጻ ቅርጽ ጥበብ አህጉራዊ ጉዳዮችን ለማንሳት እየጣረች ያለች ወጣት አግኝተን ነበር። ማዛ ንጋቱ ትባላለች።
እኔ ማዓዛ ሲሳይ ይባላል ወይ ማዓዛ ንጋቱ። ምኖረው በአትራዚ አትላንታ ነው። አርቲስት ነኝ። በአሁን ሰዓት ያው አርትን በእንደ ፓርት ታይም ነው የምሰራው። በሌላ ስራ ማኔጅመንት ውስጥ ነው በአሁን ሰዓት የምሰራው ያለሁት። ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነትን እኔ በምን አይነት መልኩ የኔ ድሪም ምንድነው የሚለውን ነው የምሰራው። የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። ካንቲነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው። ግን እኛ ወደ ኋላ እንትን ብለናል። ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቹ ጠቅላላ የ3D ፔንቲንግ ነው ማለት በካንቨስ ላይ አይደለም ሰራቸው፣ ተቆራርጠው የሚሰሩ ናቸው። ይገጣጣማሉ። ሁሉም ጠቅላላ መጣቀማቸው ሞቲቮች ወይም ካላቸው ላይ ፔንት ማረጋቸው ስዕሎቹም ዲዛይኖቹም ሁሉም ከአፍሪካ ብቻ ይወጡ ናቸው። የሌላ አልወስድም። አንዳንድ ቦታ ላይ ካየህ ያው አረንጓዴ ብጫ ቀይም ብቅ ይላሉ። ያው የኢትዮጵያ አፍሪካ ሲባል ሁሉንም ነው ኢንክሉድ አደረኩት። ኢስት ዌስት ኖርዝ ሳውዝ ላይክ ሁሉንም ማለት ነው። እያንዳንዶቹን ከተለያዩ ሀገር ለምሳሌ ከዌስት አፍሪካ ኢንዲካራ የሚባላሉ የነሱን ዲዛይን በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው በልብሳቸው ላይ እንደዚህም በሌላ ነገር ላይ ኢንዲቪሊ ትራይብ የሚባላለ ሳውዝ አፍሪካን ሴቶች ናቸው ዲዛይን የሚያርጉት ቤቶቻቸውን። በጣም የሚያምር ካለርፉል የሆነ ነገር ነው። የነሱንም ኢንስፕሬሽን ወስዳለሁኝ ከነሱ። ከኢትዮጵያም ጥበቦችን አፍሪካ ውስጥ የሚሰሩትም እነዚህ ዘምቢሎች ወይም የቤት ስፌቶች ምናምን ከነሱ ላይ ሁሉ የተወሰደ ነው ከሁሉም። እንዲሁም ከኢጅፕት የምንጣፋቸው ወይም ፒራሚድ ውስጥ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየሁኝ ነው መካታቸው። እና ይሄኛው ምንድነው የሚባል አይነት ነገር አይደለም። ሁሉንም ነው አንድ ላይ ያደረኩት። ምክንያቱም አንድነትን ለማሳየት ማለት ነው። ራኝኒ ስለን ወድና አጣረ ግን በኢትዮጵያን በኩል ብዙም እንትን ስለማይባል ትንሽ ሌትኝ እኔ ጀመርኩት ግን ተታገል ነበር። ስለዚህ ያው ስል ስሞክር አስተማሪም ፕሮፌሰር ኖርማን ይባላል የዩጂ አስተማሪ ነው እሱ ምሰራውን ስራ አየና he's a black american እንትን artist ነው አየና እሱ ጋይድ አደረገኝ ምን አይነት አስፖችን ማየት እንዳለብኝ የነሱን ሳይ ከኔ ጋር እኔ ስሜት ጋር የሚሄዱ ነገሮችን ባየቁጥር ከክላሽ ወደ 3D መጣ ስለዚህ ማን ስራዎችን ቆርጬ መስራትን ከንጨት ቆርጦ መስራትን ከካርድቦርድ ሰርቶ ቆርጦ መስራትን ወደዛ ወሰደኝ።
ሀብታሙ እንግዲህ አሁን ያንተ ሰዓት የደረሰ ይመስለኛል። ሁሌም በሙዚቃ ስትከነከን ስለማይ ለቀጣዩ መሰናዶ ጆሮህን ትሰጣለህ ያስባለሁ።
እነዚህ ነው አይደል ሙዚቃ ሞደድ ብቻም ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥ ጥቅስም ያለውን የሙዚቃ ባንድ አባላት ልናነሳሳ መሆኑን ማወቅ በራሱ ሶስተኛ ጆሮ አላስመኘኝም ብለሽ ነው?
አዎ እንግዲህ ሮሃ ባንድ ዘመን ተሻጋሪ የሙዚቃ በረከቶችን የሰጠ ባንድ ነው። የባንዱ አባላትም ከሰሞኑ በቪኦኤ ስቱዲዮ ተገኝተው ከጽዮን ግርማ ጋር በሙዚቃ ነክ ጉዳዮች ላይ አውግተዋል። እንደሚከተለው ይቀርባል።
ሰላም ስዩም እባላለሁ። አይቬክስ እና የሮሃ ባንድ መሰራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 አመት ሊሆን ይችላል እና ይሄንንም ደግሞ በጣም ከመወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል።
ጆቫኒ እስቲ አንተም ለአድማጮቻችን በርግጥ ብዙዎቹ ያውቋችኋልና ሁላችንም እናቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስህን አስተዋውቅ።
ጆቫኒ ሪኮ ባላሎ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራም የጀመርነው እዛ የዛሬ ኦልሞስት 45 አመት አካባቢ ነው። በመናገሩ ግን እድሜያችንን እናሳያሳጣለን እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት ማህሙድ አህመድ አምጥተ ነው እኛ ባንድ ውስጥ የሚሰራ ያደረግ ነው። በክለብ ደረጃ እኛ ነበርን ባይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖች የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማቱን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ ክብር ዘበኛ የተብሰራው ይተናል እንደዚህ እኛ በስድስት ቆጥመነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀነው በዛ ነው። አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ
ዛሬ እኔ ዛሬ በአንድ ጉዳይ እኔ ዛሬ 8 አመት በፊት መላለስ ነበር አሜሪካ ነገርና እንግዲህ ዛሬ 8 አመት በኋላ ነው እንግዲህ ከአንድ 30 ምናምን አመት በኋላ እንግዲህ የተገናኘነው።
እንግዲህ ለ30 አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
ተጠፋፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው ገባን። ጊታራችን አንስተን
መሪያ ወሬ ነው ቀልድ ነው እሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞቼ እኛ ፋኖች አሉና ተሰብስበን ነው ሄድነው። ሶ ሁሉም ጥግ ይዘው ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነውና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ ሱን በማግኘቴ ማለት ነው።
እንግዲህ ባለ ታሪኮቹ እናንተ ናችሁ ካነበብነውና ከዚህ ቀደም ከተነገረው ታሪክ እንደሰማነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁ አሁን በኢትዮጵያ የሚገኙት ዳዊት የፍሮን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝግን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 አመት ዘለቃችሁ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚለው እስቲ እንጀምር።
ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው 13 አመት ነው አብረን የሰራንም። በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄደን ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል። እስቲ ካሁን ወዲያ ደሞ እስቲ ደሞ ሌላው ደሞ መድረኩን ለቀቅ እናርግና ምክንያቱም 13 አመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለት እንግዲህ ከ250 67 በላይ ካሴቶችን ነው የሰራነው እንግዲህ አልበሞችን ነው የሰራነው። አዎ በጣም ብዙ ነው። በዚህ አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥና የኛን አሻራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛኛም ደግሞ ትንሽ ገለል ምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ግዜ እንግዲህ እስቲ ብለን እንግዲህ እኛም ወጣለን። እንግዲህ ግን አሁን ደስ የሚለው የኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን
ደው ከእናንተ ጋር እንዳላችሁት ቀድሞም ስለየጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 አመተ ምህረት መሰለኝ አይደል ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኔ ከምድላይና እንደው ለማስተዋወስ ያህል ስለሱስ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው።
ተክሌ ተስፋዝጊን እንግዲህ ማውቀው ጥሩ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እና ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጣባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን እስካሁን አስታውሰዋለሁ። አሁን እንደውም ተውኩት እንጂ ድሮ ፍቅር የተለመን እንሰራ አለቅሳለሁ ምንም ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው። ስላስታወስሽው ደግሞ ዝግጅትልን
እስካሁን ድረስ አብራችሁን ስለቆያችሁ ያመሰግናለን። ምሽቱን ስናስተናግዳችሁ የቆየነው ሀብታሙ ስዩምና አይደን ገረመውነን።
አስተያየቶች ቢኖራችሁ በፌስቡክ @voamharic በትዊተር ደግሞ #gabinavoa ላይ አስተያየታችሁን ልታደርሱን ትችላላችሁ። አብራችሁን ስለነበራችሁና አመሰግናለን። ደህና ምሽት።